ማህበራዊ ሚዲያ በርካታ ድሎችን አምጥቷል። ሰዎች ከቤተሰቦቻቸውና ከጓደኞቻቸው በቀላሉ እንዲገናኙ፣ በውይይት እንዲሳተፉና ሐሳባቸውን እንዲገልጹ እንዲሁም አዳዲስ ዜናዎችን በቀላሉ እንዲያገኙ አድርጓል። በዛው ልክ ግን ማህበራዊ የሞራል ስብዕናችንን ለመጠበቅ ትልቅ አደጋ ደቀኗል። ሰላም ጤና ይስጥልኝ የተከበራችሁ የአሜሪካ ድምጽ አድማጮችና ተመልካቾቻችን፣ ሳምንታዊ የጋቢና መሰናዷችን ጀምሯል። ዛሬ በኢትዮጵያ የመስቀል በዓል እየተከበረ ይገኛል። በኢትዮጵያም ሆነ በመላው ዓለም የምትገኙ በዓሉን የምታከብሩ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ ስለ ማህበራዊ ሚዲያና ማህበራዊ ስብዕናችን በጥልቀት እንመለከታለን። በወጣቶች የማህበራዊ ሚዲያ አጠቃቀም ዙሪያ ስለሚነሱ ተግዳሮቶች ከማንሳታችን በፊት ግን ማህበራዊ ሚዲያን ለመልካም በመጠቀም ከራሳቸው አልፎ በአካባቢው ላሉ ሰዎች መትረፍ የቻሉ የማህበራዊ ሚዲያ ተጠቃሚዎች ስለ አጠቃቀማቸው ያጋሩንን ሰምተን እንመለሳለን።
ሚራስ ንጉሴ ይባላለሁ። ማህበራዊ ሚዲያ ላይ እንግዲህ ከ10 አመት በላይ ሆኖኛል። ሞራን የምጠቀመው ፌስቡክ ነው። እኔ እንግዲህ ላለፉት 6-7 አመታት ማህበራዊ ሚዲያን እየተጠቀምኩለት ምንድነው የመጀመሪያው ነገር አረጋውያንን መርዳት ነው። አሁን እኔ አካባቢዬ ላይ ከ10 በላይ አረጋውያን አሉ። ሰዎች እንደ ቤተሰብ ይዘዋቸው በየወሩ አስቤዛ እየያዙ እየመጡ ያዩዋቸው ያሳከሟቸው ከነሱ ጋር ግንኙነት እንዲያደርጉ ቤተሰባዊ ነገር እንዲፈጥሩ ሰዎችም ደግሞ ምንም ልጅ የለንም ባይተዋርነን ስሜት እንዳይሰማቸው በማድረግ ነው የጀመርኩት። አሁን ላይ ደግሞ ከቅርብ ጊዜ ወዲህ ለአንድ አመት በፊት ደግሞ ስራ ማስቀጠር ወጣቶችን ስራ በማጣት ችግር ውስጥ እየገቡ ራሳቸውን የሚያጠፉ ልጆችን ማህበራዊ ሚዲያ ላይ አይቼ ለምን ስራ ነው ፖስት አላረግም? ያው ደላላ የሌለበት ኮሚሽን የማይከፈልበት መሃል ላይ ምንም ማለት ነገር የሌለበት ቀጥታ ሰራተኛና ስራውን ለምን አላገናኝም ብዬ ጀመርያለሁ። እንግዲህ አሁን በአንድ አመት እስከ 2550 ወጣቶች ስራ ተቀጥረዋል።
እኔ ዮሐንስ ሞላ ይባላል። የማህበራዊ ሚዲያን ከ15 አመት በላይ ተጠቅሜያለሁ። የማህበራዊ ሚዲያን በዋናነት የምጠቀመው ከሰዎች ጋር ለመገናኘት፣ ሐሳቤን ለማካፈልና የሰዎችን ሐሳብ ለመካፈል ነው። ሰው ባለበት ደስ ይለኛል። ሰዎች ስላሉ ለዚህ አይደለም ነገር እና አዳዲስ ወጣቶችን ታገኛለሽ። ትኩስ መረጃዎችን ታገኛለሽ። አጣርቶ መጠቀም እንዴት መጠቀም ደግሞ ምን ላይ እንደሆነ ግን ሰዎች ስላሉ ከሰዎች ጋር ለመዋል መጣዋል። ሐሳቦችን ሳካፍል ለብዙ ጊዜ የተጠቀምኩበት መንገድ ወደፊት ጊዜ ቢያዩ ያፈቅኛል ወይ እናቴ ድንገት ሶሻል ሚዲያ ብትጠቀም ታዝንብኛለች ወይ በሁለቱ መንገድ ነው። እዚህ ጋር የምናደርጋቸው እያንዳንዱ ነገሮች የእኛ ታሪክ ላይ ተጣብቀው ናቸው። አንዴ ከአንቺ ከወጣ በኋላ ሰዎች ጋር ሄዶ የሰዎች ህይወት በምን አይነት መልኩ እንደሚጎዳ እንደሚጠቅም አናውቅ። ያንን ቆም ብሎ መመርመር አላይም ብዙ ተጠቃሚዎች ጋር
ሜላት ንጉሴንና ዮሐንስ ሞላን ሐሳባቸውን ስላጋሩን እናመሰግናለን። በዚህ ዙሪያ የሰጡንን ተጨማሪ አስተያየቶች ወደ በኋላ ላይ እንመለስበታለን። ዳታ ሪፖርታል የተሰኘ ከኢንተርኔት አጠቃቀም ጋር የተያዙ መረጃዎችን የሚያጋራው ድረገጽ እንደ አውሮፓውያን አቆጣጠር የካቲት 23 ባጋራው የ2024 ሪፖርቱ በኢትዮጵያ 77.3 ሚሊዮን ወይም ከጠቅላላው ህዝብ 60% የሚሆነው የሞባይል ስልክ ተጠቃሚ መሆኑን ገልጿል። የኢንተርኔት ተጠቃሚዎች ቁጥር ደግሞ 24.8 ሚሊዮን ህዝብ ነው ያለው መረጃው። ከዚህ ውስጥ 7 ሚሊዮን ወይም ከጠቅላላው ህዝብ 5.5% የሚሆነው የማህበራዊ ሚዲያ ይጠቀማል ብሏል። በተቋሙ መረጃ መሰረት ከማህበራዊ ሚዲያዎች ውስጥ ኢትዮጵያ ውስጥ ከፍተኛ ተጠቃሚ ያለው ፌስቡክ ሲሆን 7.5 ሚሊዮን ተጠቃሚዎች አሉት። ሜሴንጀር 1.2 ሚሊዮን፣ ሊንክደን 1.1 ሚሊዮን፣ ኢንስታግራም 1 ሚሊዮን ተጠቃሚዎች ያሉት ሲሆን ቲክቶክ ምን ያክል ተጠቃሚዎች እንዳሉት አልገለጸም። ሁሉም የማህበራዊ ሚዲያ ተጠቃሚ ግን ቀደም ሲል እንዳየናቸው እንደ ሜላትና ዮሐንስ ሚዲያውን ላግባቡ ሁሉም ላግባቡ አይጠቀመው። በተቃራኒው በማህበራዊ ትስስር ገጾች ላይ በስፋት በሚተላለፉ መልእክቶች ጾታን፣ ሃይማኖትን ወይም ማንነትን መሰረት ያደረጉ ጥቃቶች ለመበራከታቸው ተጠቃሚዎችና በዘርፉ ላይ የተሰማሩ ባለሙያዎች ይናገራሉ። በማህበራዊ ሚዲያዎች የሚተላለፉ ይዘቶች የሃይማኖት ተቋማትንም እንዳሳሰባቸው የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ ለአሜሪካ ድምጽ ተናግሯል። በዚህ ዙሪያ ባልደረባዬ አስማማው ያየነው ያዘጋጀው ዘገባ ተከታዩ ነው።
የማህበራዊ ሚዲያ ተጠቃሚዎች ቁጥር በየአመቱ እየጨመረ ባለባት ኢትዮጵያ አጠቃቀሙን በተመለከተ ግን አሁንም ጥያቄዎች መነሳታቸው ቀጥሏል። በተለይም በማህበራዊ ትስስር ገጾች ላይ በሚተላለፉ መልእክቶች ጾታን፣ ሃይማኖትን ወይም ማንነትን መሰረት ያደረጉ ጥቃቶች ስለመበራከታቸውም ተጠቃሚዎችና በዘርፉ ላይ የሚሰሩ ባለሙያዎች ይናገራሉ። ከነዚህ መካከል አንዱ የሆነችው በተለይም አካላወርቅ ስለ ሴቶች መብት በምትሞግትበት እንደ ፌስቡክ እና ቲክቶክ ባሉ የማህበራዊ ትስስር ገጾች ላይ ስድቦችና ማስፈራሪያዎች እንደሚደርሱባት ትናገራለች።
የተለያዩ የደፍርሻለሁ፣ አስደፋብሻለሁ፣ ገድሻለሁ እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሰናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበት እና ኢቨን ዶ ገምተነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲቹዌሽን ውስጥ እንገባለን ብለን አላሰብንም።
እንደ ዳታ ሪፖርታል መረጃ እድሜያቸው ከ18 ዓመት በላይ የሆኑ ከ7 ሚሊዮን በላይ ኢትዮጵያ መድረክ በሆኑት ማህበራዊ ሚዲያዎች ግጭት ቀስቃሽ የሆኑና ከማህበረሰቡ ስቴት ጋር የሚጋጩ ይዘቶች በብዛት እየተላለፉበት መሆኑን የምትናገረው ደግሞ የአቅም አጣራት ባለሙያ እንዲሁም በማህበራዊ ሚዲያ አጠቃቀም ዙሪያ አማካሪ ሆና የምትሰራው ሮቦት አያሌው ናት።
እኛ ሀገር ላሉ የተለያዩ አካባቢ ላይ ላሉ ግጭቶች ማህበራዊ ሚዲያን እንደ አንዱ መንስኤ እንጠቅሳለን ብዙ ጊዜ። ያም የሆነበት ምክንያት የችግሩ ዋና ምንጭ ነው ማለት ባንችልም ግን ደግሞ ግጭቶችን ወይም ደግሞ እነዚህ አለመግባባቶችን በማባባስ ወይንም ደግሞ ሰዎችን ወዳልተጋባ ግጭት እንዲያመሩ የመገፋፋት አዝማሚያው በጣም ከፍተኛ ስለሆነ ነው። ሰውን ለማህበራዊ ሚዲያ የሚሰጠው አመለካከት ወይም ደግሞ let's say Facebook ወይንም TikTok ላይ የሚያየውን ነገር እንደወረደ ሁሉ ነገር ትክክል ነው፣ ሁሉ ነገር ፖዚቲቭ ነው ወይም ሁሉ ነገር ለኔ ጥቅም ነው ብሎ ስለሚያስብ እዛ ላይ በሚያየው ኮንቴንት እየተነዳ ብዙ ነገር ውስጥ ይገባና ያለ።
በማህበራዊ ሚዲያዎች የሚተላለፉ ይዘቶች የሃይማኖት ተቋማትንም እንዳሳሰባቸው የሚናገሩት ደግሞ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው።
በተሳሳተና በተለያየ መልኩ እንደዚህ አይነት ተቃጥሏል፣ እንደዚህ አይነት ሊተረርጓል የሚደረጉ የሚለቀቁ የቴክኖሎጂ የፌስቡክ የዩቲዩብ እና የተለያዩ መልእክቶች ተነስ ዝመት የማለት የመቀስቀሻ መንገድ እየተፈጠሩ ምን ያህል በቴክኖሎጂ ላልሆነ ነገር እነዚህን ማህበራዊ ሚዲያዎች ላልሆነ ነገር ሲጠቀሙበት ተመልክተናል። ይሄ እንግዲህ እንደምነት ተቋማት ጉባኤያችን አጀንዳ አድርጎ በዚህ አይነት በሶሻል ሚዲያ ላይ የመጣለው እዚህም እዛም የሚደረጉ ከኛነት ይልቅ እኔነት የሚያጎሉባቸው ወደዚህ ወደዛ የሚሉ ጽንፎችን በሚበዙበት ሰዓት አጀንዳ ይዘን ተነጋግረናል።
በኢትዮጵያ ማህበራዊ ሚዲያዎች በሚያስተላልፏቸው ይዘቶች ምክንያት ተወቃሽ ቢሆኑም ለወጣቶች የገቢ ምንጭ በመሆንና የመረጃ ፍሰቱን በማሳለጥ ረገድ ግን አስተዋጽኦአቸው በአዎንታዊነት ይነሳል። በማህበራዊ ሚዲያ አጠቃቀም ዙሪያ አማካሪ ሆና የምትሰራው ሮቦት መተግበሪያዎቹ ተጠቃሚዎቻቸውን የሚያበረታቱባቸው መንገዶች በይዘት በኩል ለሚነሱባቸው ወቀሳዎች አንዱ ምክንያት ስለመሆኑም ተብራራለች።
ያው ፕላትፎርሙ ክሬቲቪቲ ይፈልጋል። በጣም ተጽዕኖ ለመፍጠር ወይም ብዙዎች ጋር ተደራሽ ለመሆን ወጣ ያለ ለየት ያለ አቀራረብ ይዘህ መምጣት አለብህ ከሚለው ሳቤ አብዛኞቹ ውጭ ሀገር የተለመዱ ወይም በሌሎች በምዕራባውያን ምናምን የተለመዱትን ትሬንድ የምንላቸውን ወይም ደግሞ በእነሱ የተለመዱትን ስራዎች ወደኛ ኮንቴክስት ወይም ከኛ ባህል ከኛ አስተሳሰብ ከኛ ደረጃ አንጻር በሚመጥን መልኩ ሳይመዘን እንደወረደ ይቀርባሉ ማለት ነው።
ለችግሮቹ መስፋፋት ተጠቃሚዎችን ምክንያት ስለመሆናቸው ሮቦት ትናገራለች።
ማህበረሰቡም ዘንድ ያለው አቀባበል በመናይበት ጊዜ እነዚህ ቶክሲክ የሆኑ ወይንም ደግሞ ወጣ ያሉ ያላቸው የነበረው ወይም ጤናማ ያልሆኑትን ኮንቴንቶች የሚያበረታቱ ምላሾችን ሲሰጡ እናስተውላለን። ማህበራዊ ሚዲያው በራሱ እያስለመደን የመጣው ወይም እያለማመደን የመጣው ነገር ይኖራል ወይም እየሰጠን ያለው ሪዋርድ ይኖራል። ላይክም እንበለው ሼርም እንበለው ይሄ ኢንፍሉዌንሰር መባልም እንበለው አዘ ሴም ታይም ደግሞ ከተጠቃሚው አንጻር ደግሞ ሌላ ጊዜ ማለትም አልችለውን ሌላ ጊዜ መሳደብም አልችለውን እዚህ ጋር ሳይታወቅብኝ መሳደብ ይችላል የሚለው ነፃነት አለ፣ የመናገር ነፃነት አለ። ሶ ሁለቱም አጠቃቀም ያለ ገደብ እና ያለ ፍርሃት ያለ ዕውቀት ሲሆኑ ወይም ደግሞ ያጠቃቀም ክህሎታችንን ሳናሳድግ ሲኖር በዛ ክፍተት ውስጥ ብዙ ነገሮችን እናያለን ማለት ነው።
አሁን ላይ ከማህበረሰባዊ እሴት ያፈነገጡ ይዘቶች ተላልፈውበታል በሚል የሚወቀሰውን የማህበረሰብ ስር ገጾችንና ተጠቃሚዎቻቸውን በማድረግ በኩልም ከቤተሰብ ጀምሮ ሁሉም በጋራ ሊሰራበት ይገባል ሲሉ ከስታ ጋር ታደል ይናገራሉ።
ትልቅ ካምፔን ይፈልጋል። ትልቅ አትኩሮት መስጠት ይፈልጋል። በዚህ ጉዳይ ላይ ሁሉም ሊረባረብ ይገባል። እኔ አጠቃላይ ነኝ የልማት እቅድ ምጥል ሰዋዊ ልማት ሳይለማ ህብረተሰቡ ሳይለማ እነቴን ነው መሬት ለምናለማው ነገር ነገ ካምፓኒ ሲያቃጥል ከሶስት አመት በፊት እኮ አይተናል ካምፓኒ ያቃጠለ ይመጣል መንገድ እየዘጋ ይመጣ ትውልድ። ስለዚህ ያልተሰራ ጥንቅላት ሁሉ አፍራሽ ነው። ያልተገነባ ትውልድ ሁሉ ጊዜም አጥፊ ነው። ስለዚህ ትውልድ ላይ ትኩረት ሰጥተን ሁሉም የህብረተሰብ ክፍል አሁን ያልኳቸው በተለይ ስፔሲፊክ የጠቀስኳቸው ወላጆች፣ ትምህርት ተቋማት፣ መንግስት፣ እምነት ተቋማት ተናበን በጋራ ቃል ተግባብተን በዚህ አዲስ አመት እንደውም መስራት ይተበቀብናል።
ዌር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በዚህ አመት ያዳዲስ የማህበራዊ ሚዲያ ተጠቃሚዎች ቁጥር በ5.6% እድገት አሳይቷል ብሏል። ከአጠቃላይ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክ እና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ዓለም አቀፍ ተጠቃሚ ቁጥር እንደያዙም ሪፖርቱ ገልጿል። ከአጠቃቀም ጋር ተያይዞ በሚነሱ ችግሮች ምክንያትም በአሁኑ ወቅት ተጠቃሚዎቹ ያደጉለት ያለውን ቲክቶክን ጨምሮ የተለያዩ መተግበሪያዎችን የማገድ ውሳኔዎችም በተለያዩ ሀገራት መተግበር ጀምረዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ማማየነውን እጅጋድርጌ አመሰግናለሁ። በማህበራዊ ሚዲያ የሚተላለፉ ይዘቶች ከማህበረሰቡ አኗኗር እሴቶችና ስነ ምግባር አንጻር ምን ይመስላል በሚለው ሐሳብ ላይ ተኮሮን የጋቢና መሰናዷችን ነው እየተከታተላችሁት ያላችሁት። ማህበራዊ ሚዲያ ከመረጃ ልውውጥ አንስቶ የህብረተሰቡን ልውውጥ ህይወት መለወጥ የቻሉ መልካም ምግባሮች የሚካሄዱበትን ያክል የማህበረሰብ እሴቶችና ስነ ምግባሮች ፈተና ላይ መውደቃቸውን በርካታ ጥናቶች ያመለክታሉ። በዚህ ዙሪያ ሙያዊ ማብራሪያ እንዲሰጡን ኦሃዮ ግዛት ከሚገኘው ኮኔክቲከት ዩኒቨርሲቲ የኮሚኒኬሽን ጥናት ክፍል ፕሮፌሰር የሆኑትን ዶክተር ቴዎድሮስ ወርቃለማው ወርቅነህን በዙም አግኝቼ አነጋግሬያቸዋለሁ። ዶክተር ቴዎድሮስ ከማህበራዊ ሚዲያና ሐሰተኛ መረጃ ስርጭት ጋር በተያያዘ በኢትዮጵያና ከሳራ በታች ባሉ ሀገሮችም ጥናት አካሂደዋል።
እንግዲህ ዛሬ የተገናኘነው የማህበራዊ ሚዲያ አጠቃቀም ከማህበረሰቡ በጓና ኗር ስነ ምግባር ወይም እሴቶች አንጻር ሲታይ ምን ይመስላል የሚለውን ለመወያየት ነውና እስቲ በቅድሚያ በማህበራዊ ሚዲያ ላይ ያለው አጠቃቀምና በማህበረሰብ እሴቶች ወይም ስነ ምግባር በጎ ልማዶች የምንላቸው መካከል ያለው ግንኙነት ምንድነው?
መሰረታዊ ግንኙነት ነው ያለው። ምን ለማለት ነው? ማህበራዊ ሚዲያ ላይ የምንጠቀመው ወይም እናሳየው ባህሪ ሁልጊዜ የምናደርጋቸው ንግግሮች ያው ለት ለት የምናደርጋቸው ንግግሮች የሚያንጸባርቁ ናቸው። ግን አይ ቲንክ በሌላ በኩል ደግሞ ምንድነው ልዩነቱ ምትኝ እንደሆነ ማህበራዊ ሚዲያ አኖኒሚቲን ይሰጥሻል። ያ በመሰረተ ሐሳብ ደረጃ ምን ማለት ነው? ስምሽን ማንነትሽን ሳትገልጪ ሐሳቦች ላይ መካፈል ያለሽን አመለካከት የማንጸባረቅ እድል ይሰጥሻል። ይሄ በአንድ በኩል እድል ነው። በተለይ ደግሞ በጭቆና ውስጥ ያሉ የተለያየ አይነት አፈና ባለባቸው ማህበረሰቦች ውስጥ ሰዎች ሐሳባቸው እንዲገልጹ ይረዳል። በሌላ መልኩ ደግሞ አሁን እያየነው ያለውን ችግር በተለይ በሐሰተኛ መረጃ ስርጭት ዝውውር እንዲሁም ደግሞ ነው ሰዎች የተለያየ አይነት ስብና የሚነኩ ነገሮች ንግግሮችን እንዲያደርጉ ያለ ተጠያቂነት የሚያደርግም ነገር ነው። ስለዚህ በመሰረተ ሐሳብ ደረጃ ማህበራዊ ሚዲያ በፊት በተለምዶ ትራዲሽናል ሚዲያ ብለን ከምንጠራቸው እንደነ ብሮድካስቲንግ እንደነ ጽሁፍ ለየት የሚያደርገው ነገር ምንድን ይህንን ሽፋን ይሰጣል። ይህንን ሽፋን ስለሚሰጥ አንዳንድ ጊዜ ሁል ጊዜ ነው የኤቭሪ ሰዎች ላይ ሆኑ ይችላሉ እኩይ ተግባር ያላቸው ሶስተኛ ወገን አካሎችም ይህንን ክፍተት ተጠቅመው ቡድንን ከቡድን ሰውን ከሰው ሃይማኖትን ከሃይማኖት የማጋጨት ተግባር ሊያደርጉበት የሚችሉ ስለሆነ የማህበራዊ ሚዲያ ስነ ምግባር በደንብ ልንወያይበት ልንነጋገርበት የሚገባ ጉዳይ ነው።
እንግዲህ አሁን ከነሳኸው ነጥቦች አንጻር በርካታ ጥናቶችን ለማየት ስሞክር አሁን በብዛት በተለያዩ የማህበራዊ ሚዲያዎች ወይም መተግበሪያዎች እንደ ፌስቡክ፣ ቲክቶክ የመሳሰሉት ላይ የምናያቸው መረጃዎች ማህበራዊ እሴቶችን አደጋ እንዳጋለጡ ነው የሚያሳዩት እና እንደ ባለሙያ በተለይ የወጣቶችን አጠቃቀም እንዴት ታየዋለህ? እንደነዚህ አይነት በጎ ያልሆኑ ይዘት ያላቸው መረጃዎች በማህበራዊ ሚዲያ ላይ የሚበረክቱበት ምክንያትስ ምንድን ነው?
ብዙ ጊዜ ስለ ማህበራዊ ሚዲያ በአሁን ሰዓት ስናስብ በየቀኑ ከሚገጥመን አንዳንድ ፈታኝ ጉዳይ አንጻር ትንሽ አሉታዊ ጎኑን የማየት ነገሩ ይበዛል። አይ ቲንክ ግን ይሄ ብዙ ጊዜ መጀመሪያ ማህበራዊ ሚዲያ ሲመጣ ለብዙዎቻችን እንደ ተስፋም የነበረበትን ሁኔታ ማስታወስ የሚያስፈልግ ይመስለኛል። በእኛ ሀገር ሁኔታ ለምሳሌ ወጣቱን ወደ ፖለቲካ ማህበራዊ ተሳትፎ በጣም እንዲገባ፣ እንዲመጣ፣ እንዲያነቃ ያደረገ መሳሪያ ነው። ከዛም በተጨማሪ ደግሞ አሁንም ቢሆን ትልቅ ሶሻል ሰፖርት የሚሰጥ መድረክ ነው አይደለም? ላይክ አሁን እንደው ከፖለቲካው ብዙ ጊዜ ስለፖለቲካው እናወራለን እንጂ ከፖለቲካው ማጣፉም ውጪ ሰዎች እርስ በርሳቸው እነሱን በሚመስል የነሱን ችግር ከሚረዳ ወገን ጋር አንድ አይነት ተካፋይነት እንዲኖራቸው፣ አንድ አይነት ኮሚኒቲ እንዲኖራቸው የሚያደርግ ነው ራይት? ግን ደግሞ ዩ ኖ ከጊዜ በኋላ ያው በተለያየ መንገድ እኩል የሆኑ አሉታዊ ተጽዕኖችም እየመጡ እንደሆነ እያየን ነው። ስለ ሐሰተኛ መረጃ ችግር በብዛት እኔም ጥናት ያደረኩበት ነው። በአገራችን በጣም 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 አይ ቲንክ አደገኛ ብዬ ከማስባቸው ችግሮች ውስጥ አንዱ ነው። ከዛ በተጨማሪ ደግሞ የሰውን ክብር የሚነኩ ንግግሮች መብዛት፣ በተለይ ቅድም ካልኩሽ ከአኖኒሚቲ ወይም ደግሞ ማንነትን አንድ ሰው ራሱን ሳይገልጽ እንደፈለገ ያለ ተጠያቂነት መናገር የሚችልበት መድረክ መፈጠሩ ሌላው ትልቅ አደጋ ነው። ይህ በሚሆንበት ጊዜ በተለይ ደግሞ ተጽዕኖ ፈጣሪ ከሚባሉ ግለሰቦች ወይም ደግሞ ኢቭን አንዳንድ ጊዜ ድርጅቶች እንዲህ አይነት ብዙ ተከታይ ያላቸው ስትሰሚ እነኚህ ነገሮች ከማህበራዊ ሚዲያ ተራ ንግግር አልፈው ወደ ድርጊት ወደ ተግባር የሚሸጋገሩበት ጊዜ ስላለ ያ ደግሞ ማህበረሰባዊ ኑሮን ያመሰቃቀል ከዛም ደግሞ ብሎም ይኖ ለጉዳት የሚዳርጉ ብዙ አጋጣሚዎች ያየንበት ነው።
እዚህ ጋር ምናልባት አሁን ከነሳቸው ሐሰተኛ መረጃዎች ወይም ስም ማጥፋት ከመሳሰሉ መረጃዎች በተጨማሪ አሁን ቲክቶክ ላይ የምናያቸው የተለያዩ ጨዋታዎች፣ ውርርዶች ይደረጉና ከማህበረሰብ ከተለመዱ ይዘናቸው ከመጣናቸው ባህላዊ አኗኗሮች ወጣ ያሉ ለምሳሌ አደባባይ ላይ ታጠብ ገላህን የማለት ድረግ ነገሮችን በተደጋጋሚ እየተባዙ ሲመጡ እናያለን። እና ምናልባት ተቋማቱ፣ የቴክኖሎጂ ኩባንያዎቹ እዚህ ጋር የሚጫወቱት ሚና አለ?
እነኚህ ተቋማት እነኚህ ቲክቶክ ወይም ደግሞ ሜታ ወይም ደግሞ አልፋቤት የጉግል ፓረንት ካምፓኒ ነው፣ በዋነኝነት እንደዚህ አይነት ነገሮችን ለማገድ ምን አይነት ኢንሴንቲቭ አላቸው ብሎ መጠየቅ ያስፈልጋል። እና ያ ደግሞ ስትጠይቂ የምታገኙ መልስ እነኚህ ትርፋማ ድርጅቶች ናቸው። ትርፍ መሰብሰብ ነው ዋነኛ ዓላማቸው። መንግስት አይደሉም ወይም ደግሞ ሌላ የሲቪክ ኦርጋናይዜሽን ተቋም አይደሉም። በመሰረተ ሐሳብ ደረጃ የህዝብ ደህንነት ከትርፍ የበለጠ ያሳስባቸዋል ብሎ ማሰብ ያስቸግራል። ስለዚህ ይህንን ሚና ማላይ ያርፋል ማለት ነው። ተመልሶ ህዝቡ ላይ፣ የትምህርት ተቋማት ላይ፣ መንግስት ላይ ያርፋል። እና ይህን አይነት ተቋማት ሬጉሌት የማድረግ የመቆጣጠር በተለያየ ዓለም የተለያዩ ሀገሮች የተለያየ አይነት ተሞክሮ አላቸው። በዚህ እኛ ሀገር ለጊዜው ፎከስ ያደረግነው የሐሰተኛ መረጃ ስርጭትና ጥላቻ ንግግር ላይ ዙሪያ ነው። እሱም የማስፈጸም አቅሙ በጣም አስቸጋሪም አንዳንድ ጊዜም ደግሞ ውስብስብ ነው አይደለም? ስለዚህ ስትመለከችው የነኚህ የማህበራዊ ሚዲያ ትልልቅ ተቋማት ዓላማ በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ላይ በዋነኝነት የሚመለከቱት ነገር ምን አይነት ትርፍ መሰብሰብ ይችላለሁ ነው። በዛ አይነት ማህበረሰብ ውስጥ
ተጠቃሚዎቹ እንደዚህ አይነት ከማህበረሰብ ወጣ ያሉ ነገሮችን የማጋራት ወይም በካሜራ ፊት አንዳንድ ነገሮችን የማድረጉ ድፍረት ልበለው፣ እነዚህ አይነት ነገሮች ከየት ነው የሚመጡት?
ማህበራዊ ሚዲያ በባህሪው ግሎባላይዝድ ነው። ከሌሎች ሚዲያዎች የሚለየው አሁን ለምሳሌ አንቺ ኢትዮጵያ ውስጥ ቁጭ ብለሽ በሰከንዶች በደቂቃዎች እንደዚህ ሌላ ሀገር ያሉ የተለያዩ ትሬንዶችን የተለያዩ ምን ክስተቶች አሉ አንቺ ያልሽው ድርጊት ለምሳሌ ሶል ሳውት ኮሪያ እያደረገ ሀፕን እያደረገ ሊሆን ይችላል። ያንን ነገር ተከትሎ ወዲያው እዛ መሞከር የሚፈልግ ትውልድ ሊኖር ይችላል ወይም ወጣቶች ሊኖር ይችላሉ። እና እኔ በዋነኝነት ይህንን በክልከላና በመንግስት ጣልቃ ገብነት ወይም በዛ ሌብል ለመከላከል ይሆናል ብዬ አላስብም። በጣም ሰክሰስፉሊ ማድረግ የሚቻል የሚመስለኝ እኔም በብዙ በጥናታዊ ጽሑፎች ላይም እንዳቀረብኩት ንቃትን መፍጠር ነው። በወጣቱም በይነው በትውልዱም ላይ እንዲሄደ ነው። በተለያየ መንገድ ሊከሰት ይችላል። የረጅም ጊዜ እቅድ ሊሆን የሚችለው የማህበራዊ ሚዲያ አጠቃቀም ስነ ምግባርን በከፍተኛ ትምህርት ተቋማት እንዲሁም በኤሌመንታሪ ስኩል፣ ሰከንዳሪ ስኩል ላይ ከካሪኩለም ጋር ኢንተግሬት አድርጎ ያንን ነገር ማስተማር መጀመር ይኖርብናል። በአጭር ጊዜ ውስጥ ደግሞ ምን ማድረግ ይቻላል ብለሽ ብትጠይቂኝ፣ በተለይ ደግሞ በጣም አንቂ የሚባሉ ብዙ ተከታይ ያላቸው ወጣቶችን ጨምሮ የችግሩ መፈታት አካል እንዲሆኑ ማድረግ ነው። ቢኮዝ ተወደደም ተጠላም ወጣቶችን ይሰማሉ እና እነሱን ያላካተተ መፍትሄ ብዙ ጊዜ መጨረሻው አጥጋቢ ይሆናል ብዬ አላስብም።
ከዶክተር ቴድሮስ ጋር ያደረግነው ውይይት አላበቃም። ወደሳቸው ከመመለሳችን በፊት ግን የማህበራዊ ሚዲያ ተጠቃሚ የሆኑት ሜላትና ዮሐንስ በማህበራዊ ሚዲያ ላይ ስለሚያስተውሏቸው ችግሮችና የመፍትሄ ሐሳቦች ያጋሩንን ሰምተን እንመለሳለን።
በጣም ብዙ ቤተሰብ የሚያፈርስ ብዙ ብሔር ከብሔር የሚያጋጭ በየቀኑ ደግሞ የተሳሳተ መረጃዎች የሚለቁ አሉ። ማን ይደነግጣሉ? የምሬን ነው ማለት ማለት እንዴት ነው ሰው እጣት ብለው የሚያረጉት ነገር ትንሽ ይዘገነናል። ማንኛውም ማውራት ራሱ በጣም ነው የሚደብረኝ ለራሴ መናገር ራሱ ማለት ነው። ምክንያቱም እኔ ያደግኩበት ማህበረሰብ አለ ሰው አየኝ አላየኝ እንዲያለኝና እንደዚህ ወጥቶ አንድ ሰው ሲገላለጥ ራቁትህን ሁን ሲባል ሲሆን ልብስክ ላይ ዘይት ድፋ ልብስናው ልቀቅ እንዲያድርግ ገላህን ታጠብ ሻወር አደባባይ ሲባል ሰርግ ለኔ ከብደኛል በጣም ማለት እንደ ማህበረሰብም እንደ አንድ ወጣትም ትልቅ ዝቅጠት ነው ለኛ። ይሉንታ ማለት ድሮ በጣም ምንፈራቸው ነገሮች አሉ አይደል? ምንሳቀቀባቸው ነገሮች እነዛ ሁሉ ነገሮች እየቀሩ ይመስለኛልና ያንን ነገር በጣም ብዙ ጊዜ ያያለው። እንዶም አለፌ ኮመንትም ሰጥቼ አቃለሁ መሰለኝ በዚህ ጉዳይ ላይ ያው የሰው ልጅ ምንም ያህል ቢቸግረው ክብሩን ጥሎ በዚህ ልክ መሆን የለበትም። ወጣቶች ነን ነገ ምናስቀምጠው ነገር ሪካርድ ይደረጋል። አሁን ምናወራው ወሬ ሪካርድ እንዳለ ሁሉ እዛ ምናረጋቸው ጥፋቶች ሁሉ ሪካርድ ይደረጋሉ። ነገ ልጆቻችን ሲያዩት ቤተሰቦቻችን ሲያዩት የሚያፍሩበት እኛም ከሆነ እድሜ በኋላ ስናየው ምናፍርበት ነገር ማድረግ የለብንም።
በጣም የሚያስደነግጥና የሚያሳጥጥ አጠቃቀም አለ። ያስደነግጣል። እነሱ ራሱ የሚያውቃቸው ሰው የለም ነገ እንዴት ነው የሚያዩት? ነገ ልጆቻቸው ያዩት ልጆቻቸው የጎረቤትም ኮሌጅ ልጅ ነው አይደል? ባፈልጅ ልጅ ነው ይታዘቡሻልና የምን ይሉኛል ነገር በጣም ቅጥ ማጣቱ ቦታ ማጣቱ ነው ያቻለው። ሌላው ደግሞ ጥቃኔ በጣም አለ። ሰዎች ላይ እንትን ስትይ ግደለው ባለው እንደዚህ በጣም ከፍተኛ የሆነ ጥቃኔ አለ። ጥላቻ ጥቃኔ እንዲህ አጥንት የሚሰብር ንግግር በጣም በርካታ ታያለሽና በተለይ እንዳልኩሽ አንቲ ቲክቶክ ጋር ኢንስታግራም ጋር ቪዲዮዎች ጋር እንደዛ ነገር አለ። ይከፍላል የሚለው አስተሳሰብ ራሱ ይከፈልሽ በምን ደረጃ ነው ክብርሽን የምትፈጭ በስንት ብር ያወጣል ክብር? ኢንተርኔቱን ለበጎ ነገር ከተጠቀምሽበት በርካታ ጥሩ ነገሮች አሉት። ወጣቶች ራሳቸውን ስልጠና ላይ ትሬኒንጎች በመውሰድ ስኪሎች ለመማር በመሞከር ከሰዎች ጋር እየተግባባሽ ሰዎችን እያፈራሽ ያ በማህበራዊ ሚዲያ ያፈራቸው ሰዎች በጣም በቤተሰብ ደረጃ የምቀርባቸው ሰዎች
ማህበራዊ ሚዲያ ላይ ስንውል ብዙ ነገሮች አሉ። ብዙ ክሬቲቭ የሚያደርጉ ነገሮች አሉ። ስራ አለ፣ ሰዎች ይረዱበታል። ሰዎች ቢዝነስ ስሞል ቢዝነስ አሁን ፌስቡክ ላይ በብዛት አሁን እያዩ ያለውት ነገር ምንድን ነው? ስሞል ቢዝነሶች ያሏቸውን ሰዎች ሰው ሰፖርት ማድረግ ማበረታታት የታመሙ ሰዎችን መርዳት አካውንቱ ላይ ምናምን እና ብዙ ለመልካም ነገር መጠቀም እየቻለን በተቃራኒ ደግሞ የሚጥለንን የሚያስወድቀንን ክብራችንን የሚነካ ነገር ላይ መዋል የለብንም። ስለዚህ እኔ ለወጣቱ ምለው ምንድን ነው ብዙ ነገር አለ። እድሜያችን አሁን ዚስታይም የምንሰራበት የምንለወጥበት ከዛ ደግሞ እኛ ስንቆም ቀጣይ ደግሞ ሰዎች የምንተጋገዝበት ለብዙ ሰዎች እጃችንን የምናቀብልበት ጊዜ ነው። ስለዚህ መርጠን ማህበራዊ ሚዲያ መርጠን እንጠቀም። እንዲህ አይነት ነገሮች እንዳይወስዱ እዛ ጋር ያለው ወከባ ስድብ ምናምን አይደለም። ከሰራንበት ሰርተን የምንለወጥበት በጣም ብዙ ሰዎች ያሉበት ቦታ ነው። ለነገ ትውልዶቻችን ነገ ለሚመጡት ነገኛ ለሚከተሉን አርያ መሆን ያለብን እንጂ እንዲህ አይነት ነገሮችን ሰርተን ነገ ከነገ ወዲያ ልጆቻችንም ማህበረሰብ የሚያፍርብን ነገር መሆን አለብን ብዬ አላስብም።
ወጣቶች ደግሞ በተለይ ከኔ ለሚያንስ ሰዎች ላሳስባቸው የምፈልገው የእናንተ እድሜ ላይ ነበርኩ። የእናንተ እድሜ ላይ እያለሁ ባደርጋቸው አላደረግኳቸውም ይቆጩኛሉ። ስላደረኳቸው ምቆራባቸው ነገሮች አሉ እና ልክ እንደዚሁ እናንተ ደግሞ እድሜ ላይ ስትደርሱ እንደዚሁ መመዘናችሁ አይቀርም እና በተቻለ መጠን ራሳችሁን ተከብሩበትና ቤተሰባችሁን ተከብሩበት ሰው ማፍቀራችሁ አጠቃቀም ተጠቀሙ ተጠርፋላችሁ ይያስባሉ።
አሁን ከዶክተር ቴዎድሮስ ጋር አድርገነው ጀምረነው ወደ ነበረው ውይይት ነው የምንመለሰው። የማህበራዊ አጠቃቀም ሚዲያ አጠቃቀም በተሻለ መልኩ እንዴት ማድረግ እንችላለን የሚለውን ሐሳብ ያቀርባሉ።
የቴክኖሎጂ ተቋማቱ ለመልሰህና በአለም ዙሪያ የተለያዩ ቅድም እንዳልከው ጥረቶች ይደረጋሉ ተቋማቱ የራሳቸውን ኃላፊነት እንዲወጡ ለማድረግ። ለምሳሌ በአሜሪካ ምክር ቤት ድረስ ቀርበው እንዲመሰክሩ ጥያቄ እንዲጠየቁ ይደረጋሉ። ብዙ ተግዳሮቶች ግን እንደቀጠሉ ናቸውና ለምንድነው እነዚህ ጥረቶች ውጤታማ ያልሆኑት?
እንግዲህ እያንዳንዱ ሀገር የራሱ ቅድም አሁን ለምሳሌ ያነሳ ነው የማህበራዊ ሚዲያ ስነምግባር የምንለው ነገር አለ። ስነምግባር የምትዩ ነገር በራሱ በተለያየ ማህበረሰብ የተለያየ ፍቺ አለው። በአንድ ማህበረሰብ ውስጥ ይሄ መልካም ስነምግባር የሚያንጸባርቅ እሴት ነው የምትዩ በሌላ ማህበረሰብ ደግሞ ፈጽሞ የተለየ ሊሆን ይችላል። ስለዚህ የተለያዩ ማህበረሰቦች ይሄን ነገር በራሳቸው አግባብ መልስ መስጠት ኃላፊነት እንዲሁም ደግሞ አንዳንድ ጊዜም ግዴታ አለባቸው አይደለም? ችግሩ ምልሽ ህግ ብዙ ጊዜ የማስፈጸም አቅም በተለይ በኦንላይን ንግግር ላይ በጣም ከባድ ነው። ስለዚህ ዘላቂ ምልሽ የምትዩ መፍትሄ አይደለም። አንዳንድ ጊዜ የግድ ያስፈልግሻል ምክንያቱም የከፋ ነገር ሲመጣ ትጠቀሚበታለሽ። ግን ማህበረሰብ በትምህርት ራሱን ቀይሮ ነቅቶ ራሱን ካልተበቀ በዚህ ጉዳይ ላይ ህግ ሁሉ ጊዜ ያዘልቃል ብሎ የሚያስብ አይመስልኝ በኔ በኩል።
ስለዚህ እንደ ለማጠቃለል የዚህ የማህበራዊ ሚዲያ አጠቃቀምን ኃላፊነት የተሞላበት ማድረግ የሚቻለው እንዴት ነው? ቅድም ያነሳኸው የትምህርት ቤት መጀመር አለበት ያልከዋል እና ለወጣቶች በጎ የምንለውን የማህበራዊ ሚዲያ አጠቃቀም እንዴት ማስተማር እንችላለን?
እንደ ትምህርት ማንም ሰው ላይ ዘለቄታዊ የህይወት አቋም ለውጥ ታመጣም ይችላል ነገር የለም። ያ ነገር አሁን ኢንቨስት ለማድረግ በጣም ሰፊ የሆነ ዘመቻ ይፈልጋል። ግን ደግሞ ነገ ከምንከፍለው ዋጋ በጣም በትንሹ አሁን የምናደርገው ኢንቨስትመንት ያድነናል ብዬ አስባለሁ። ከዚህ በተጨማሪ ደግሞ እንዳልኩሽ ነው ግን ከንተም ወጣቶችን በብዙ መንገድ ብትመለከቻቸው የሶሻል ሚዲያን የሚጠቀሙበት መንገድ በጣም ኢኖቬቲቭ ነው፣ በጣም ፈጠራዊ። ከዛም በተጨማሪ ደግሞ ነው ችግር ሊፈቱ የሚችሉ ብዙ ወጣት ልጆች አሉ በአገራችን እና የነሱን ይሄንን ጉልበት ተሰሚነት ወደ ፖዚቲቭ የሆነ ነገር ማምጣት ያስፈልጋልና በመንግስትም በኩል ቢሆን በትምህርት ቤቶችም በኩል ቢሆን ወጣቶችን እንደዚህ አለ ለምሳሌ አንዳንድ የምታዩ አጓጉል ነገሮች በየአደባባዩ የተቀሰሻቸው ምሳሌዎች በየትምህርት ቤቱ ያሉ ትምህርትን የሚያሰናክሉ አንዳንድ ነገሮች ቲክቶክ ላይ ሲሰራጩ ታያለሽ። እነኚህን ነገሮች ሁሉ እነኚህን ተመሳሳይ የሆነ ቢና የሚጫወቱ ልጆች ወደ ገንቢ አይነት አስተሳሰብ እንዲመጡ ማድረግና እነሱን ማካተት በጣም ትልቅ ስራ የሚፈልግ ነገር ነው። በተለይ ደግሞ እንደኛ ሀገር ደግሞ ባለ ሃይማኖተኝነት በጣም ከፍተኛ የሆነ ተሰሚነት ባለበት ሀገር አይ ቲንክ የሃይማኖት ተቋማትንም በዚህ ውስጥ ማካተት በትምህርት ውስጥ ማሳተፍ ያስፈልጋል።
አድማጮችም እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ ስምንሽ።
ለዛሬ አዘጋጀነው የጋቢና መሰናዶ ይህን ይመስል ነበር። ሌላ በወጣቶችን ህይወት የሚዳስስ ሌላ ርዕስ ዳግም እስከምንገናኝ ድረስ መልካም ሳምንት።